ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ። እንኳን ለዓለም አቀፍ የሴቶች ወር ሳምንት አደረሳችሁ። በምሽቱ ሴቶችን የሚዘክሩ ዘገባዎችን ይዘናል።
አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ።
በኒሻንጉል ጉምዝ ውስጥ ለሴቶች አገልግሎት የሚሰጥ መጠለያ የሚሰጥ ተቋም ነው እናስተዋውቃቸዋለን። በሌላ በኩል በግጭት ሳቢያ 3700 የአማራ ክልል ትምህርት ቤቶች እንደተዘጉ ናቸው የሚለውና ሌሎች መሰናዶችንም ይዘናል። ኤደን ገረመው የምሽቱን ጥንቅር በመምራት ብርሃን ያሉ ደግሞ በድምጽና ምስል ምህንድስናው አብራችሁን ተመሹ ዘንድ በአክብሮት እንጋብዛለን። አቀፉ የሴቶች ቀን የካቲት 29 2016 ዓመተ ምህረት አካታችነትን ማነቃቃት በሚል መሪ ቃል ታስቦ ውሏል። እለቱን በማስመልከት ዛሬ ወደ እናንተ ልናደርስ የጋበዝነው ተቋም ታዲያ በማህበረሰባቸው በተለያዩ አጉል ልማዶች የተነሳ የሚገለሉ ሴቶችን በማካተት በአንድ ማህበረሰብ ውስጥ በወሊድና በወር አበባ ዙሪያ ግንዛቤ ማስጨበጥና ለውጥ ማምጣት የቻለውን ምጅጓ ሎካ ተቋም ነው። ተቋሙ ከዚህ በተጨማሪም ጥቃት ለደረሰባቸው ሴቶች የሚሆኑ ማረፊያ ቤቶችን በማዘጋጀት ጋጀት የጤና የፍትህና የስነ ልቦና ድጋፍ እንዲያገኙ በማድረግና መልሶ በማቋቋም ላይ ይገኛል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። በቤኒሻንጉል ጉምዝ ከ20 ዓመት በፊት ህጋዊ ዕውቅና አግኝቶ የተመሰረተው ምጅጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉህ ሴት ዕውቀት እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ 2 ዓመታት ያለፉት ወይዘሪት ትራስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤኒሻንጉል ጉምዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምጅጓ ሎካን የንጋት ብርሃንን መስርታለች። የተቋሙ ስራ አስኪያጅ ህሪ ወርቁ ዓለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን አለማስታወስ አይቻልም ትላለች።
እንግዲህ ምጅጓ ሎካ የሴቶች ልማት ማህበር ምጅጓ ማለት የጉምዝኛ ቃል ነው። የተመሰረተው እንደ ኢትዮጵያን አቆጣጠር በ2002 ነው። የተመሰረተውም በአንዲት ወይዘሪት ትርሃስ በምትባል ሴት በቤኒሻንጉል ጉምዝ በአጋጣሚ ከኤርትራ ወደ ኢትዮጵያ መጣ ወደ አዲስ አበባ መጣ የውጭ ጉዞ ነበራትና ያን ፕሮሰስ ያደረገች በዛን ሰዓት ፕሮሰሱ እስኪያልቅ ወደ ቤኒሻንጉል ጉምዝ ፋዊ ወረዳ ሳሊኒ ፕሮጀክት ነበር። በአጋጣሚ ዛ ለስራ መጣች። ስራዋን ጨርሳ ወደ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ አንድ መንደር ውስጥ በመንገድ ያለፈች አንድ ራሷን ያጠፋች እናት አየች። እና ያካዩን ሴቶች ያለቅሳሉ። ስትጠይቅ ለስድስት ጊዜ ልጅ ሞቶባት በመውለድ ለስድስት ጊዜ ልጅ ሞቶባት እኔ ማረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት እዛው ላይ ወዲያውኑ ወሰነች፣ የራሴን ህይወት ትቼ የዚህን ማህበረሰብ ህይወት ማገልገል አለብኝ፣ የውጭ ጉዞዬንም ሰርዛለሁ፣ ትምህርት ምንም አይነት የኔ የምለው ነገር አይኖርም፣ ይሄንን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር፣ ወፍጮ መትከል፣ በአካባቢያቸው የተለያዩ ድጋፎችን ስታደርግ የአካባቢው ማህበረሰብ ላይ ተቀባይነት አገኘች እና ምን ፈልገሽ ነው ከኛ ይህን የምታደርጊው የሚል ጥያቄ የተነሳ ቤት ወልዳችሁ ማየት ነው የምፈልገው የሚል ሀሳብ ስትሰጣቸው እነሱም የጎሳ መሪ ሚስት በአጋጣሚ ነፍሰ ጡር ነበረች፣ ቤት ወለደች። ከዛ በኋላ የትርሃስ አምላክ እንደማይፈራም ብለው በአካባቢያቸው አወጁ፣ ማስተማር ጀመሩና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ የወር አበባ በሚሆን ጊዜ ከቤት ውስጥ ይወጣሉ ይገለላሉና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ በማድረግ ነው ስራውን የጀመረችው። ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ።
ምሽሽጓ ሎካ ለአካባቢው ማህበረሰብ ወፍጮ ቤቶችንና ወደ 12 የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የህፃናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የህክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከመገንባት ደርሷል።
እንግዲህ ምሽሽጓ ሎካ በዋናነት የሚሰራው ሴቶችና ህፃናት ላይ ነው የሚሰራው። በተለይ ደግሞ ሴቶች ላይ የሚደርሱ ጾታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት መከላከል በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ በማስ ኤጁኬሽን በዚህ በባጃጅ ሞንታር ወጭኖ በማስተማር በመኪናዎች እየተዘዋወሩ ማስተማር የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል። ለማህበረሰቡም ለአመራሩም በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት ሴት አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር ወመን የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ።
እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና፣ የህግ፣ የስነ ልቦናና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ ለሚኖሩ ሴቶች የሙያ ስልጠና በመስጠት መልሶ እንደሚያቋቁምና እንዲሁም በገጠር ነዋሪ ለሆኑ በፊስቱላና ለሌሎች ኮሊድ ጋር ተያይዞ የሚመጡ ጉዳቶችና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች።
ፊስቱላውን እየቀነሰ መጣል ቁጥሩ የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም አመት የሚኖሩት ችግር ነውና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በመምጣት ህክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ስራለን። ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ትራስ በህይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ 12 ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎቱ ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ።
ዛሬ 10 አመት ገደማ 9 አመት ልጅ ሳለች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቅ በማለት ቀይራ ነው ማዕከሉ ለመጀመሪያ ጊዜ ፊደል የቀመሰችበት ህክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት እንዲሁም ፍትህ እስክታገኝ ድረስ የታገለላት መሆኑን ትገልጻለች።
ተጀንደር ከእናቴ ጋር የኖርኩ ያለ የእናቴ ህግ አዘጋጅቼ ወደ ጃዊ ላይ መጣች ስራ ለመሰራት ማማ ሲስ 7 አመት 2 አመት እንደዛ ቆይቼ እንደገና ስራ ለመስራት ወደ ቤኒሻንጉል መጣ። ከዛ ቤኒሻንጉል መጥቼ ስራ እየሰራሁ የማይታከም ፍንስ ነበር የምንጀረው ያለ ያንዴ ያክሴባል ትቶኝ ሄደ። ብቻዬን አለፈ ወደ ሚስቴ ወደ ጃዊ ያ ትንሽ እኔ ያ ገበሬው አለ ከገበሬው ጋር ትንሽ ሲሄድ ያንሰፈረ ሲስ መጣች ነበር መቀመጫ ነውና አቁሜ ተኛው። በቃ በበነገተው ነገርኩኝ ለአክሴ ማስዛን ያሰን እሱን ከባረረ ሰራተኛውን ሲያባረው ደግሞ እንደገና ያው ብር ስላልተቀበለ ያን ለመጡት እንደገና የእሱን ሲያረሱ እንደገና ፖሊስ ደግሞ መጠራቱ ልዩም በፊት ፈለጋላችሁ ብሎ እንደገና ሶስታችንም ፖሊስ ወሰደ ወደዚህ ወደ ባምቡክ ስድስት መጠት አካባቢ ነው የገባሁት እና ያው እንደገባሁ መጀመሪያ ህክምና ያደረጉልኝ ህክምና ያደረጉልኝ ምዙ ግራኝ ሁላ ህክምና ያደረገልኝ ከዛ በኋላ ደግሞ ፍርድም እንደዛ ደግሞ እንዲሰጠኝ ያደረጉ መጣቸው ሰተ ያገኘ በእነሱ ነው። ከዛ በኋላ ደግሞ ትምህርት ማስመዘገብ አንደኛ ፍልሃ ብዬ ማለት ነው ትምህርት እንዳነጋ አላውቅም ነበር።
ጣቷ በአሁን ሰዓት የአስረኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምዥዥጓ ልኳን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች።
ወደፊት ትምህርት ማሆን የተማርኩ ያሳያ ተደርሻለሁ እያስ ነው እንደዚያ የገባሁ ያሳያ ተደርሻለሁ እንደሆነ ክብር ከዘመን ብርታት ማምራቱ እያሳያ ስንሄድ የደረስኩት እና የወደፊት ተስፋ ያበቅ እንደዚያ ከምር እንደዚያ ደግሞ እንደዚያ ያሳዎች እና እርዳታ ዶክተር ማን ፈልጋለሁ በቃ።
የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በመጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምጅጅጓ ሎካ ከቤንሻንጉል ጉሙዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል።
እኛ አሁን እየሰራን ያለነው ቤንሻንጉል ጉሙዝ ላይ 5 ወረዳዎች ላይ ነው። ማንዱራ፣ ድባጢ፣ ዳንጉር፣ ቡለን እንደዚሁም ፓዊ ላይም ስንሰራ ነበር። አማራ ክልል ላይ ደግሞ ጓንጓ ወረዳ ወይም ቻግኒ ይባል አንድ ወረዳ ላይ እንሰራለን በዚህ ዙሪያ። እና ያው ሴቶች ላይ ብዙ ጊዜ ጥቃቶች ይደርሳሉ። በተለይ ትምህርት ቤቶችንም ከመገንባት አኳያ የትራስን ሐሳብ የነበረው ሴት ልጅ ከአካባቢው አርቃ ስትሄድ ለተለያዩ ለጠለፋ ለተለያዩ ጎጂ ልማዳዊ ድርጊቶች አሉ። በተለይ እንደ ጉምዝ አካባቢ ላይ ስናይ የለውጥ ጋብቻም ይባላል በስፋት ያለ ከጫካ መውለዱን ስናስቆጥ በስፋት ያየነው ያለው ደግሞ አንድ ሴት ወይም አንድ ወንድ ማግባት ሲፈልግ እህቱን ሰጥቶ ሌላ ሴት ነው የሚያመጣውና ፈለገችም አልፈለገችም ለለውጥ ጋብቻ የምትሰጥበት ሁኔታ አለና በሰፊው አሁን እዛ ላይ ነው እየሰራን ያለነውና በተለይ ከጉምዝ ልጃገረድ ሴቶች ላይ በስፋት የሚታየው የለውጥ ጋብቻ ነው የሚገጥማቸው ችግር። ወደኛ ሲፋውስ ወይም መጠለያ የሚመጡትም አብዛኞቹ በዚህ ችግር ምክንያት ነው። ለክ ችግር ሲፈጸም ሪፖርት ያደርጋሉ። ወደኛ ሲፋውስ መጣው ወደ ህግ የሚሄደውም ወይም ከቤተሰብ ጋር ዲስከስ አድርገን ትምህርቷን የምትማርበትን ነገር የማስቀጠል ሁኔታ ጋብቻው እንዲቋረጥ የምናደርግበት ሁኔታ አለ። እድሜያቸውም ከ18 ዓመት በታች ናቸው። አብዛኞቹ
የሚቆጠሩ ሴቶች የንጋት ብርሃን መሆን የቻለው ምጅጅጓ ሎካ ተቋም ስራ አስኪያጅ ህድሪ ወርቁ ለዘንድሮ ዓለም አቀፍ የሴቶች ቀን ሴቶች በሰላም እጦት ችግር የበለጠ ተጎጂ በመሆናቸው ሴቶች በሰላም ዙሪያ የሚደረጉ ውይይቶች ላይ እንዲሁም ድርድሮች ላይ ተሳታፊ እንዲሆኑ ማድረግ በተጨማሪም ደግሞ ለሴቶች ሲባል ሰላም አስፈላጊ መሆኑን አጽንኦት ሰጥታ አስተላልፋለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው Washington DC. በአማራ ክልል ባለፈው አመት መጨረሻ በተከሰከሰውና ተለዋዋጭ ገጽታ እያሳየ በተስፋፋው ግጭት በትምህርት ዘመኑ የመጀመሪያ መንፈቅ አመት ላይ 3700 የሚደርሱ ትምህርት ቤቶች እስካሁን ድረስ ተዘግተው እንደሚገኙ የክልሉ ትምህርት ቢሮ ከሰሞኑ አስታውቋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከአሜሪካ ድምጽ ጋር በነበራቸው ቆይታ በጸጥታ ችግር ምክንያት በትምህርት ዘመኑ ከ2.6 በላይ የክልሉ አንደኛና ሁለተኛ ደረጃ ተማሪዎች ከትምህርት ገበታ ውጪ መሆናቸውንም ገልጸዋል። አስቴርም ከነው ዘገባላት።
በአማራ ክልል ከሚገኙት ከ10000 በላይ የአንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ በሺዎች የሚቆጠሩት ካለፈው አመት ሐምሌ ወር ጀምሮ በተከሰከሰውና ጋብ ያለ እስከ ትምህርት ዘመኑ አጋማሽ ድረስ በቀጠለው ግጭት የተነሳ እንደተዘጉ መሆናቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ለአሜሪካ ድምጽ ተናግረዋል። በትምህርት ቤቶቹ አለመከፈት ምክንያት ከሚሊየን ያላነሱ ህጻናት ከትምህርት ገበታ ውጪ እንደሆኑ የገለጹት ኃላፊዋ ወደ አገልግሎት ለመመለስ እንቅስቃሴ መጀመሩን አስተውቀዋል።
ከሁለት ሳምንት ወዲህ ጀምሯል። እነሱም እንዳልጀመሩ ተቆጥሮ 3513 አካባቢ አንደኛ ደረጃ፣ 225 አካባቢ ሁለተኛ ደረጃ ትምህርት ቤቶች፣ ወደ 3700 አካባቢ ትምህርት ቤቶች ስራ ላይ አይደሉም። 2.6 ሚሊዮን ተማሪዎች ጭራሽ አልተመዘገቡም። የተወሰነ ቁጥር ያለው ደግሞ ወጣ ገባ ጸጥታው ጸጥ ሲል ይጀምራሉ። የሆነ ኮሽስ ሲል ደግሞ የመቅረት ሁኔታ አለ። ይሄ ደግሞ ትምህርት ራሱ ላይ የራሱ የሆነ ተጽዕኖ አለው።
ልጆቻቸው ከትምህርት ቤት ውጪ ሆነው በቤት ውስጥ መዋላቸውን የስነ ልቦና ጉዳት እንዳደረባቸው የሚናገሩት በሰሜን ጎጃም ዞን ይርማና ዴንሳ ወረዳ የአዲድ ከተማ ነዋሪው አቶ ሚካኤል ተመስገን ጸጥታው ተስተካክሎ ትምህርት እንዲጀመር ይጠይቃሉ።
ልጆች አሁን የሚገርምሽ ባለባሌ ቦታ ነው። አንዳንድ ቱርጌ የሚውለው ባብዳን ነው። በጣም እያዘነ ነው ያለው። በጣም እያለቀስነ ነው ያለ ነው። እኛ ልጆች መማራቸውን ነው የምንፈልግ።
የተቋረጠውን ትምህርት ለማስጀመር ከባለድርሻ አካላት ጋር ምክክር እየተደረገ ነው ያሉት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተማሪ ወላጆችን በአካባቢያቸው ሰላም እንዲመጣ ማገዝ እንዳለባቸው ጥሪ አቅርበዋል።
ለምሳሌ ምገባ የሚያስፈልግን ተማሪዎች ብዙ ናቸው። በፈጥኖ መድረስ ያለብን ጉዳዮች ብዙ ናቸው። አንዳንዶቹ ደግሞ መንግስት ማይደርስባቸው ሁማኒታሪያን የራሱ ህግ አለ። ገብተው እርዳታ መስጠት መቻል አለባቸው። የጤና አገልግሎት መስጠት መቻል አለባቸው። ይሄን ብዙ ያየን አይደለም ክልላችን ላይ። ይሄ አላማችን ምንድነው? ክፍተቶችን በመሙላት ተስፋ ያለው ትውልድ መፍጠር በሚል ጥሪ ነው የዛሬው ጥሪ ነው።
በአዴት የመሰናዶ ትምህርት ቤት የ12ኛ ክፍል ተማሪ እንደነበር የገለጸው ተማሪ ቻላቸው ይታይ በዘንድሮ ዓመት ትምህርት ቤቱ ባለመከፈቱ በተማሪዎች ላይ ከፍተኛ ሰብአዊ ለውጥ መምጣቱን ተናግሯል።
ትምህርት አለመከፈቱ ብዙ ስለነቦናችንን ጎርቶታል። ለምሳሌ ብልሽ በሰዓት ምንማርም አይወጣልንም ይያለ ሴቱ ዳር ያገባ ነው የተቀመጠ ወንድ ልጅ ሁሌት ነው የሚውል ካርታ ነው የሚውለው። እኛ ሰላም ሆኖ ትምርታችን መማር እንፈልጋለን። የሀገር አቀፍ ተፈትነን የዩኒቨርሲቲ ላይፍ እንፈልጋለን።
የአማራ ክልል የትምህርት ዘርፍ ቀደም ባለው ጦርነትና በድርቅ ምክንያት ጭምር መጎዳቱንም የዓለም አቀፍ ድርጅቶች ሪፖርቶች አሳይተዋል። የተባበሩት መንግስታት ዓለም አቀፍ የህፃናት መርጃ ድርጅት ዩኒሴፍ ባለፈው ጥር ወር ባወጣው ሪፖርት በሰሜን ኢትዮጵያ ጦርነትና አሁን ባለው ግጭት ምክንያት የተጎዱ ወይም አገልግሎት የማይሰጡ ትምህርት ቤቶች መኖራቸውንም በአማራ ክልል የትምህርት ዘርፍ ላይ ተጽዕኖ ማሳደሩን አመልክቷል። በሰሜንና ማዕከላዊ ጎንደር ዞኖች ደግሞ ከ1665 ትምህርት ቤቶች 335ቱ በድርቅ ምክንያት የመማር ማስተማሩ ሂደት መጎዳቱን ጠቅሷል። የነዚሁ ትምህርት ቤቶች ተማሪዎች የሆኑ ከ156000 በላይ ታዳጊዎችና ወጣቶች በድርቅ መጎዳታቸውንም ጠቁመዋል። በዚህ ምክንያት ተማሪዎች ከትምህርት ገበታ ላይ የሚቀሩበት ሁኔታ እንደተፈጠረም አስረድቷል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ዛሬ ሐሙስ ለመንግስት የመገናኛ ብዙሃን ተቋማት የክልሉ የሰላምና ጸጥታ ቢሮ ኃላፊና የኮማንድ ፖስት ምክትል ሰብሳቢ አቶ ደስታላይ ጣሰው የክልሉ ሰላምና ጸጥታ አዳጊ ባሉት የመሻሻል ሁኔታ ውስጥ እንደሚገኝ ተናግረዋል። ህዝቡ በተሟላ ነጻነት እንዲንቀሳቀስ ግን ቀሪ ስራዎች መኖራቸውን አቶ ደስታላይ አክለው ጠቁመዋል። ለአሜሪካ ድምጽ አስቴር ምስጋናው።
ጋቢና ቪኦኤ ይቀጥላል። ኢትዮጵያ በእንጦጦ ኦብዘርቫተሪና ምርምር ማዕከል ውስጥ የሚገኘው የብዝሃ ሳተላይት መረጃ መቀበያ ጣቢያዋ ለሌሎች ተቋማትና ሀገራት የመረጃ አገልግሎት መስጠት እንደጀመረ ከሰሞኑ አስታውቃለች። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድህን ያሰማናል።
ከሁለት ዓመት በፊት በቻይናዊ ተቋራጭ ኩባንያ የተገነባውና በእንጦጦ የኦብዘርቫቶሪና ምርምር ማዕከል ውስጥ የሚገኘው የሳተላይት መረጃ መቀበያ ጣቢያ ለሌሎች ሀገራትና ተቋማት አገልግሎት መስጠት መጀመሩን ይፋ ያደረጉት በኢትዮጵያ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት ኦፕሬሽን መሪ ስራ አስፈጻሚ ኢንጂነር መላኩ ሙካ ስለ ብዝሃ ሳተላይት መረጃ መቀበያ ጣቢያው የአገልግሎት አጀማመር ነግረውናል። ሀገራትና ተቋማት ከጣቢያው ልዩ ልዩ አገልግሎቶችን ማግኘት እንደሚችሉ የጠቆሙት ኢንጂነር መላኩ አገልግሎቱ የውጭ ምንዛሪ ያስገኛል ብለዋል።
የሳተላይት ኮሚኒኬሽን ዳታ የመቀበል ያንን ዳታ ፕሮሰስ ለማድረግ እና ይህንን አገልግሎት ለሚጠቀሙ ሀገራት ወይም ድርጅቶች ዳታውን በሪንታይም አፕሊንክ የማድረግ ስራዎችን የሚያጠቃልል ነው ማለት ነው። ያንን አገልግሎት ለሚፈልጉ ድርጅቶች ወይም ሀገራቶች ሳተላይታቸው በሚያልፉበት ጊዜ ሊሆን ይችላል፣ በሚያልፉበት ብዛት ማለት ነው፣ ፐርፓስ እንለዋለን፣ በሚጠቀሙበት ጊዜ ሊሆን ይችላል ወይ ፐርሚኒት ሊሆን ይችላል፣ ወይም ደግሞ በአጭር ጊዜ ሳብስክሪፕሽን ያንን አገልግሎት በመስጠት ለዚህ ደግሞ ለተጠቀሙበት ሰዓት ወይም ፓስ ክፍያ የሚከፈልበት አግባብ አለ ማለት ነው። አገልግሎቱን የሚሰጠው ተቋም ገቢ ማግኘት ይቻላል ከዚህ አገልግሎት።
የስፔስ ሳይንስ እና የአስትሮኖሚ ተመራማሪ ዶክተር ሰለሞን በላይ ስለ ጉዳዩ ለአሜሪካ ድምጽ በሰጡት አስተያየት እንዲህ አይነት ጣቢያዎች ከሳተላይቶች መረጃዎችን ለመቀበል ትዕዛዝ ለመስጠትና ሳተላይቶችን ለመቆጣጠር እንደሚያስችሉ አስረድተዋል። የመረጃ መቀበያ ጣቢያዎቹ ዋና ዓላማም ሳተላይቶችን ለማምጠቅ እንደሆነ የገለጹት ዶክተር ሰለሞን ኢትዮጵያ ግን በየዓመቱ ይህን ማድረግ ስለማትችል ጣቢያውን ለገቢ ማስገኛነትና ከሌሎች ሀገራት መረጃ ለመቀበል ትጠቀምበታለች ብለዋል።
አንተ ሳተላይት የለህም፣ ሌሎች ሳተላይት አላቸው። በዚህ የሚያልፉት የአንተን ሳተላይት ማነው ግራውንድ ስቴሽን ይከራያሉ፣ ዳታውን እነሱ ይወስዳሉ። አንተ ዳታ ላይ መረጃ ላይ ኖርህ ይችላል፣ ዳታውን ይወስዳሉ፣ እነሱ ለገበያ ላይ ያውሉታል ማለት ነው። ሳተላይት ያላቸው የሆነ ፐርሰንት ዳታ መረጃ ለምትፈልገው እኔ እሰጥሃለሁ። ነገር ግን እናንተ ጋር ያለው በኢትዮጵያ በሚያልፈው ኦርቢት ወይም ምህዋር ላይ ጥሩ የሆነ የሳተላይት መረጃ ስላለ ያን መረጃ እኔም ልጠቀምበት እና የጋራ እንጠቀም ይላል። እነዚህ ሁሉ ስምምነት ማለት ነው። በእነዚህም ያገለግላል እሱ። ግራውንድ ስቴሽን መኖር ሳተላይቶችም አብሮ ቢኖሩ የበለጠ ጥሩ ነው። ነገር ግን ግራውንድ ስቴሽን መኖር አንድ ሀብት ነው፣ አንድ መሰረተ ልማት። ቢያንስ ዳታውን ሳተላይት ላውንች ያደረጋቸው ሰዎች ቢፈቅዱልን ኢትዮጵያ ላይ ያለውን የእነሱ ፍቃድ ላይ መሰረት አድርጎ እነሱ ሲፈቅዱልን መረጃውን ዳታውን ወስደን ሀገርህም ለምንም ትጠቀምበት አንድ ዛዲው ነው እና ጠቀሜታ አለው፣ ጥቅም አለ።
አንዲት ሀገር የህዋ ምርምር መርሃ ግብር አለኝ ካለች ቢያንስ በአመት አንድ ጊዜ ሳተላይት ማምጠቅ ይኖርባታል ይላሉ ዶክተር ሰለሞን። የሳተላይት መረጃ መቀበያ ጣቢያ መገንባትም ይህን ለማድረግ እድል የሚሰጥ እርምጃ እንደሆነ አስገንዝበዋል። ኢንጂነር መላኩ በበኩላቸው በዓለም ላይ 300 የሳተላይት መረጃ መቀበያ ጣቢያዎች መኖራቸውን ጠቅሰው ጣቢያዎቹ ከሚሰጡት አገልግሎትም 61 ቢሊዮን ዶላር ገቢ እንደሚገኝበት አብራርተዋል። በኢትዮጵያ ይፋ የሆነው አገልግሎትም ገቢ የማስገኘት ዓላማ እንዳለው ገልጸው ተጠቃሚዎቹም ባለ ሳተላይቶች ናቸው ብለዋል።
ይህንን አገልግሎት የሚፈልጉት ተቋማት ወይም ሀገራት በሁለት ካታጎሪ ልናያቸው እንችላለን። የመጀመሪያው ካታጎሪ ትልቅ ድርጅቶች ሆነው ከሳተላይት ጋር ግን ክሊንት የሆነ ወይም ግሎባል የሆነ ዓለም አቀፋዊ ሽፋን የሚፈልጉ ተቋማት በየአካል ሳተላይት ግራውንድ ስቴሽኖችን ከመትከል በተጨማሪ ያሉትን ኤግዚስቲንግ ያሉትን ግራውንድ ስቴሽኖችን እንደ ግራውንድ ስቴሽን ኔትወርክ በመጠቀም ዓለም አቀፋዊ ያላቸውን ሽፋን ማሳደግ ይችላሉ። ሌላኞቹ ደግሞ ተካታጎሪዎች እንግዲህ አሁን በጣም ስፔስ በጣም እያደገ ነው። ትናንሽ ተቋማት ስታርታፕስ በደንብ እየገቡ ነው እና እነዚህ ስታርታፕስ የሚያረጉት ፎከስ የሚያረጉት አንዳንዶቹ ሳተላይት ዴቨሎፕመንት ላይ ብቻ ፎከስ ያደረጉ እና ለዚህ ለሳተላይት መሬት መረጃ መቀበያ ጣቢያ ላይ ለዚህ አገልግሎት ኢንቨስት የሚያደርጉት በጀት ላይኖራቸው ይችላል። ወይም ደግሞ በቀጠና መንገድ ይህንን አገልግሎት ከተለያየ ካላቸው ተቋማት ለማግኘት ሲባል እነዚህ ትናንሽ ወይም ወደ ኢንዱስትሪ የገቡ ያሉ እንትኖች አገልግሎትን ይጠቀማሉ ማለት ነው።
የስፔስ ሳይንስ እና የአስትሮኖሚ ተመራማሪው ዶክተር ሰለሞን ደግሞ መንግስት ይህን አገልግሎት የመስጠት ኃላፊነቱን ለግሉ ዘርፍ እንዲተው ይመክራሉ። በመተኩ ከፍ ባሉ የህዋ ምርምር የአቅም ግንባታና የመሰረተ ልማት ማስፋፊያ ተግባራት ላይ ቢሰማራ ሀገሪቱ የበለጠ ልትጠቀም እንደምትችል ያመለክታሉ።
አቅም ነው የምትገነባው፣ ኢንፍራስትራክቸር ነው ዲቨሎፕመንት አርከው። ስለዚህ ኬፕብል ነው የምታረከው። አየሁ በደንብ ኬፕብል ስታረጋል ኢኔብል ኢንቫይሮንመንት ነው አስቻይ አካባቢ የምትፈጥርለት። ስለዚህ አስቻይ አካባቢ ስትፈጥረው ዳታውን ሳተላይቱን ላውንቺንግ ሲኖር ይህን ሲኖር ወደ ፕራይቬት ሴክተር ነው ሊንክ ማድረግ ያለ። ፕራይቬት ሴክተር ስራ ይፈጥራሉ፣ ሊንክ ያደርጋሉ፣ እነሱ እንዲሸጡ አንተ ታቀርብላል። በቃ ይሄ የትም ሀገር ይኸው አሁን በብዙ ያደጉ ሀገሮች እርግጥ ሳተላይት ለሴኪሪቲ እና በጣም የተወሰኑ ለሆነ ሚሽን ካልሆነ ስተቀር ብዙ ሀገሮች ሳተላይት ላውንች ማድረጉን ወደ ፕራይቬት እየቀየሩት ነው። እየወሰዱት ነገር ጠንካራ ሬጉላተሪ ፍሬምወርክ አለ ማለት ነው። ያን ስታረግ መንግስት ይህን ነው ማለት ይህ ስታረግ ነው የምታድገው። ቴክኖሎጂ አለ፣ የሰው ሀይል አለ፣ ኢንፍራስትራክቸር አለ፣ ሀብት አሎኬት ታረገ። ኢት ኢዝ ሳይንስ የገቨርንመንት ኢንተርቬንሽን የገቨርንመንት ጠልቀ ገብነትን የሚፈልገው ስፔስ ሳይንስ ነው ቴክኖሎጂ።
በሶስት ሚሊዮን ዩሮ ወጪ የተገነባውና 7.3 ሜትር ከፍታ ያለው ይኸው የብዝሃ ሳተላይት መረጃ መቀበያ ጣቢያ የሳተላይት መረጃዎችን የማካበት የመተንተንና ወደ ምስል የመለወጥ ተግባራትን እንደሚያከናውን ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ በዩክሬን የሚገኙ ጽኑ ታማሚዎችን በተለይም ደግሞ ታዳጊ ካንሰር ህሙማን አደጋ ላይ ወድቀዋል። በዩክሬን የሚገኝ አንድ በጎ አድራጊ ድርጅት በአሜሪካ ከሚገኘው ሴንት ጁድ የምርምር ሆስፒታል ጋር በመተባበርም ዩክሬናውያኑ ህጻናት በመላው ዓለም ህክምና እንዲያገኙ በማድረግ ላይ ነው። ኢሪና ሺንካሬንኮ የላከችውን ዘገባ እንግዶልዴ እንደሚከተለው አሰናድቶታል።
የ13 ዓመቱ አሌክዛንደር ባታኖቭ የደም ካንሰር አለበት። ባለፈው ዓመት ጥር ወር ላይ ከካርኪቭ ወደ መዲናዋ ኪየቭ ተወስዷል። የ7 ዓመቷ ክርስቲና ፑዤክ ከአሜሪካ ወደሚገኘው ሴንት ጁድ የምርምር ሆስፒታል የተወሰደችው በመጋቢት 2014 ነበር። ሁለቱንም ልጆች ህክምና ወደሚያገኙበት ለመላክ የተቻለው በሆስፒታሉና ተበለችኪ በተሰኘ የበጎ አድራጎት ድርጅት አማካይነት ነው። ለትርፍ የማይሰራው ድርጅቱ በኪቭ መሰረቱን ያደረገ ሲሆን በዩክሬን በካንሰር የተያዙ ህጻናትን ይረዳል። ሩሲያ ዩክሬንን በወረረችበት ወቅት አሌክዛንደር ወይም ባጭው ስጠሩት ሳሻ በካርኪቭ ክልል በሚገኘው መኖሪያ ቤታቸው ተኝቶ በመሰቃየት ላይ ነበር። እናቱ ናታሊያ ባታኖቫ እንደምትለው ሐኪሞች መጀመሪያ ላይ የጀርባ አጥንት ስብራት የገጠመው መስሏቸው ነበር።
መስኮቶችን ሁሉ ዘጋን። ልጃችን ወለሉ ላይ ካለው ፍራሽ ላይ ተኝቶ ነበር። ከነ ልብሳችን ነበር የተኛ ነው። ከዛም መስኮቱ ተሰባበረ። በፍንዳታው ኃይልም በሩ ተከፈተ። ጣራው ተወዛወዘ። ልጃችንን ሳሻን ወደ ምድር ቤት መውሰድ አልቻለም። መንቀሳቀስ አይቻልም ነበር።
በስተኋላ ሆስፒታል መሄድ በቻሉና ሐኪሞችን ባገኙ ጊዜ ግን ልጁ የደም ካንሰር እንዳለበት ሐኪሞች አወቁ። እናም በጦርነቱ መሃል ሳሻ የራሱን ፍልሚያ ጀመረ። መጀመሪያ በዚያው በካርኪቭ ክልል ባለው ሆስፒታል፣ በኋላም ኪቭ በሚገኘው በኦክማዴት የሕፃናት ሆስፒታል። ሕክምናውንና ወደ ኪቭ ያደረገውን ጉዞ የሸፈነው ተብለትስኪ የበጎ አድራጎት ድርጅት ነው። የደም ካንሰር ህመምተኛው አሌክዛንደር ባታኖቭ ወይም ቤተሰቡ እንደሚጠራው ሳሻ
ጀነሬተሮች ወልቂ
16 ቁጥር ሆስፒታል ትላልቅ ጀነሬተሮች ነበሩት። እናም ብዙ ችግር አልገጠመንም።
ዛሬ ሳሻ ስለ ችግር ማውራት አይፈልግም። እንደውም ስለ እርሱ የምትጨነቀው እናቱን ይረዳል። ከወረራው የመጀመሪያ ቀን ጀምሮ በጦር ግንባር የሚገኘውን አባቱንም ይደግፋል። የሳሻ እናት ናታሊያ ባታኖቫ
በብዙ ነገር ውስጥ አልፈናል። በተስፋ መቁረጥም በሁሉም ነገር ውስጥ አልፈናል። አንዳንዴ ልጄ ሳሻ ይረዳኛል፣ አንዳንዴ እኔ እረዳዋለሁ። በተራ እንረዳዳለን። አንዳንዴም እንጣላለን፣ መልሰን ሰላም እንፈጥራለን። ይህ ደግሞ ፍቅር ነው። አሸናፊውም እርሱ ነው።
ባለፈው ጸደይ ሳሻ የደም ሴሎችን የሚፈጥረውና በአጥንት ውስጥ የሚገኘው መቅኒ ተቀየረለት። ጨርሶ እንዲያገግምና አባቱም ከጦር ግንባር እንዲመለስ ተስፋ ያደርጋል።
አሜሪካንን እንዴት አገኘሻት? ሴንት ጁድ ሆስፒታልንስ ወደሽዋል? እንግሊዘኛ ቋንቋ በጥቂት ተምሬያለሁ።
የሰባት ዓመቷ ክርስቲና ፑዤክ ሩሲያ ወረራ ከመፈጸሟ በፊት በለቪቭ የኪሞቴራፒ ሕክምና በማግኘት ላይ ነበረች። በሁለት ዓመቷ የአይኗ ነርቭ ላይ እባጭ ተገኘ። ከወረራው በኋላ በዩክሬን ሕክምና ማግኘት አልቻለችም። ማሪያ ፑሼግ የክርስቲና እናት ናት።
መጀመሪያ ላይ ከባድ ነበር። በጦርነቱ ምክንያት መድኃኒት ማግኘት አስቸጋሪ ነበር። እናም ዩክሬንን ለቀን ወጣን። ነገር ግን ወዴት መሄድ እንዳለብን አናውቅም ነበር። ምን ማድረግ እንዳለብን አናውቅም ነበር። በጣም ከባድ ጊዜ ነበር።
ከወረራው በፊት ለበጎ አድራጊዎች ምስጋና ይግባውና ክርስቲናና ሌሎች ሕፃናት በአገራቸው ሆነው መድኃኒት ማግኘት ይችሉ ነበር። ቪያቺስላቭ ቢኮቭ የትብልሽኪ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ ናቸው።
ሩሲያ ወረራ ከፈጸመች በኋላ መድኃኒት መላክ የማይቻል ሆነ። በረራ የለም። በድንበር ላይም ረዥም ሰልፍ ነበር። በደንብ የሚሰራ ማቀዝቀዣም የለም። እናም ያለው ብቸኛ አማራጭ ልጆችን ወደ ውጭ መላክ ነበር።
የበጎ አድራጎቱ ዋና ስራ አስፈጻሚ እንደሚሉት ሩሲያ ወረራ በምትፈጽምበት ወቅት 1200 የሚሆኑ ሕፃናት የካንሰር ሕክምና በማግኘት ላይ ነበሩ። አብዛኞቹ እነዚህ ሕፃናት ሕክምናውን መቀጠል እንዲችሉ ወደ ሌሎች ሀገራት ተልከዋል። ክርስቲናና ሌሎች 7 ሕፃናት በአሜሪካ ቴኔሲ ግዛት በሚገኘው የሴንት ጁድ የሕፃናት ሆስፒታል ሕክምናቸውን በማግኘት ላይ ናቸው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ ተጠናቀቀ። አስተያየት ወይ ጥያቄ ቢኖራችሁ በአማርኛ ላይ ለጋቢና ቪኦኤ ያላችሁልን እንደገረመው መሰናዶን በመምራት ብርሃን ኃይሉ ስርጭቱን በማከናወን ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ነበርን። ሰላም ጠናስጥልን ደናውን